ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰኞ ታህሳስ 22 2011 ዓ.ም ታህሳስ 31 2018 እንደ አውሮፓውያን የዘመን አቆጣጠር የአውሮፓውያን አዲስ ዓመት ዋዜማ ነው ዛሬ። በዓሉን ለምታከብሩ አድማጮቻችን
ሃፒ ኒው ይር እንላለን። በፈረንጅኛው እንኳን ለአዲሱ 2019 ዓመተ ምህረት በሰላም አደረሳችሁ።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ከዜናው መካከል በአቶ ገላሳ ዲልቦ የሚመራው የኦሮሞ ነጻነት ግንባር ባለፈው ቅዳሜ አዲስ አበባ መግባቱ ይታወቃል። በደቡብ ክልል ሻካ ዞን ቴፔ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ መመለሱ ታውቋል። ኤርትራ በአሰብና በአዲስ አበባ መካከል ያለውን ወደ ኢትዮጵያ የሚያስገባውን ድንበር ከፈተች የሚሉ ይገኙባቸዋል።
ክብራትና ክብረን አድማጮቻችን የዛሬ ቀደም ብለን እንዳስተዋወቅ ነው ታህሳስ 22 2011 ዝግጅት ነው ይዘን የቀረብ ነው። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች ይዘው ይጠብቋቸዋል። አስተናጋጆቻችሁ የአዲሱ ዓመት ልዩ ዝግጅት ጋር አሉላ ከበደና
አዲሱ አበበ፣ አቀናባሪ ብርሃን ኃይሉ፣
ከስርጭት መሐንዲሳችን ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና።
በአቶ ገላሳ ዲልቦ የሚመራው የኦሮሞ ነጻነት ግንባር ባለፈው ቅዳሜ አዲስ አበባ መግባቱ ይታወቃል። ቡድኑ ከብዙ ዓመታት የስደት ሕይወት በኋላ ወደ ሀገር ቤት የተመለሰው ከሀገር ውጭ ላሉ የተቃዋሚ ፓርቲዎች መንግሥት ያደረገውን ጥሪ በመቀበል መሆኑም ታውቋል። የግንባሩ ሊቀመንበር አቶ ገላሳ ዲልቦ ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ በሰጡት ቃል ወደ ሀገር በመመለሳቸው መደሰታቸውን ገልጠው አሁን የመጣው ለውጥም ብዙ መስዋዕትነት የተከፈለበት እንደመሆኑ ይህን የትግል ውጤት እንዴት ማስቀጠል እንደሚቻል ከመንግስት ጋር ቀደም ብለን ተስማምተን ነው የገባ ነው ብለዋል።
ጀራን ወሬገት ከፈለሜ ዱፌኒ ቤን ነው እንዲኬ ወጋ ፍርጉቱ ና የሮ ዱፉሞ ዱፌ የሮ ጀደቡሞ መለቶሌ ነመጀጀቤሰን አርጊኔር።
ባለፈው አራት ዓመት የተከፈለውን መስዋዕትነት ሁላችንም እናውቃለን። መጣ የተባለውም ለውጥ አበረታች የሆኑ ነገሮች እንዳሉት እየተገነዘብን ነው። ስለዚህ እርሱን በምን አይነት ትግል መደገፍ አለብን የሚለውን ከመንግስት ልዑካን ጋር ባደረግነው ስምምነት መሰረት በመካከላችን ጦርነት ቆሟል። ይህም ህዳር 30 ተፈጽሟል።
ሰራዊት እንደሌላቸው የተናገሩት አቶ ገላሳ ዲልቦ አባሎቻቸው ቀድሞ ተዋጊ የነበሩና አሁን ወደ ቀያቸው እየተቀላቀሉ እንደሆኑም አመልክተዋል። ከኦሮሞ ዲሞክራቲክ ፓርቲ ዶክተር አለሙ ሰሜ ለኦነግ አመራሮች አቀባበል ያደረጉላቸው ሲሆን የድርጅቱ አካሄድ የኦሮሞን ህዝብ ጥቅም የሚያስጠብቅ ከሆነ አብሮ ለመስራት ዝግጁ እንደሆኑም ተናግረዋል።
በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን የአካባቢው ነዋሪዎች ገለጡ። የህግ የበላይነትን ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለሱ ረገድ ግን አሁንም ያልተፈቱ ችግሮች እንዳሉ ነው የሚጠቁሙት። ከአራት ወራት በላይ ተቋርጦ የነበረው የመንግስት ተቋማቱ እየተከፈቱ መሆናቸውን የዞኑ አስተዳደር አስታውቋል። ብሔረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አውድመዋል፣ የመንግስት ተቋማት እንዲዘጉ አድርገዋል ያሏቸውን 16 ተጠርጣሪ ወንጀለኞች በቁጥጥር ስር መዋላቸውንም አመልክቷል። በሌላ በኩል በግጭቱ ሳቢያ ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ቅጥር ግቢ በጥር ወር መጀመሪያ ሳምንት ተማሪዎችን እንደሚቀበል ገልጧል። መጽሔት ዝርዝር ያቀርብበታል።
ከዛላምበሳ በቅርብ ርቀት ከምትገኝ ፋሚ ከተማ አካባቢ ያለውን ከባድ የመከላከያ ሰራዊት ብረቶች ለመውሰድ የመጡ የነጭ መኪናዎች የአካባቢው ሕዝብ ስለ ጉዳዩ ማብራሪያ እንፈልጋለን በማለቱ ሂደቱን አቋርጣዋል ብለዋል የጉለ መህዳ ወረዳ አስተዳደር። በዚህ ጉዳይ ያተኮረ ውይይት የሰራዊት መከላከያ ከአከባቢው ህዝብ ጋር በነገው ዕለት ውይይት ያካሄዳልም ተብሏል። መስሄት ይኖረናል። ለጌታ ጽባሃ ዘገባለው ይቅርታ።
በትግራይ ክልል ምስራቃዊ ዞን ጉለመኸዳ ወረዳ ፋጼ በተባለች ከተማ በዛሬው ዕለት በአከባቢው የሚገኝ መከላከያ ከባባድ የጦር መሳሪያዎች ወደ ሌላ ቦታ ለማዛወር የጭነት መኪናዎች መግባታቸው ነው የተገለጸው። የአከባቢው ህዝብ ደግሞ መሳሪያውን እንዳይንቀሳቀስ ማገቱን ሰምተናል። በዚህ ጉዳይ በስልክ ያነጋገርናቸው የጉለመኸዳ ወረዳ የጸጥታ አስተዳደር ጽፈት ቤት ኃላፊ አቶ ግርማይ ሐድሽ በአሁኑ ጊዜ በዛላምበሳ መስመር ከኤርትራ ጋር ተዘግቶ ስጋት ውስጥ ያለን ለምን መሳሪያ ይነሳል ብሎ ህዝቡ መጠየቁ ገልጸዋል።
መከላከያ ተወሰነ ናይ ሓይሊ ሰብ ናይ ቦታ ለውጡ መተዕረራይ መቀያራት ይረአለዩ ለዚ ምክንያት ኣብ ኤርትራ ተፈጢሩ ዝነበረ
በመከላከያ ሰራዊት የተወሰነ የቦታ መቀያየር እየታየ ነው። በኢትዮጵያና በኤርትራ የተፈጠረውን ሰላም አለ። በዚህ ሳምንት ደግሞ የዛላምበሳ መስመር በኤርትራ በኩል የኤርትራ ሰራዊት ኬላ ተክሎ ዘግቶታል። ሁኔታው እስከሚታወቅ ድረስ ጥርጥር ውስጥ ስለሚያስገባን ሰራዊቱ ለምን ይወጣል ማብራሪያ እንፈልጋለን ነው ያለው ህዝቡ። የሰራዊት መከላከያም እኛ የህዝቡ ተልእኮ የያዝን ሰራዊት ነን፣ በዚህ ደግሞ ህዝባችን ቅር ያለው ተተነው የምንወጣበት ምክንያት የለም ብሏል። ያመንቀሳቀስ ሂደቱን ማቆመን የትግራይ ህዝብም ቅር እንዲለው ስለማንፈልግ ብሎ ለውይይት ቀጠሮ ተይዟል ነው ያሉት። መሳሪያውን ለመውሰድ የመጡ ተሽከርካሪዎች እንዲቆሙ መደረጉን ነው የገለጹት። ህዝብ ስለሁኔታው ጥያቄ አቀረበ እንጂ የተፈጠረ የጸጥታ ችግር የለምም ብሏል። በነገው ዕለትም ከህዝቡ ጋር ውይይት ይካሄዳል ብሏል። ፋጼ ከዛላምበሳ በቅርብ ርቀት የምትገኝ ከተማ ናት። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታ ጽባህን ለዘገባው እናመሰግናለን። የኢትዮጵያውያን ፍልሰተኞች አስከሬኖች ናቸው ብሎ እንደሚያምን የታንዛኒያ ፖሊስ የጠረጠራቸውን 13 አስከሬኖችን መንገድ ላይ ወዳድቀው ማግኘቱን አስታወቀ። አስከሬኖቹ መንገድ ላይ የተገኙት ሞሮጎሮ በሚባል ምስራቃዊ ታንዛኒያ አካባቢ መሆኑም ተገልጧል። አንድ ሕፃንን ጨምሮ ሌሎች 7 ሰዎችን በአቅራቢያው በሚገኝ ጫካ ውስጥ በሕይወት ማግኘቱን የአገሪቱ ፖሊስ አክሎ አመልክቷል። በሕይወት የተገኙት ሰዎች የጤና ሁኔታ እጅግ አሳሳቢ መሆኑንና ወደ ሆስፒታል መወሰዳቸውንም ተናግሯል። ፖሊስ ሰዎቹ ወደ ደቡብ አፍሪካ በከባድ ተሽከርካሪ እየተጓዙ ሳለ አሽከርካሪው ታንዛኒያ የተገኙበት አካባቢ እንደደረሰ አራግፏቸው መሄዱንና የቀበሌው ሰዎች ለፖሊስ ማመልከታቸውን የአካባቢው ፖሊስ አዛዦች ተናግረዋል። ሰዎቹ አሽከርካሪውን ያራግፏቸው ጊዜ ሁሉም በሕይወት ይኖሩ አይኑሩ ለጊዜው አልታወቀም። አስፍሯቸው የነበረው የግጭ የጭነት መኪና አስከሬኖቹ በተጣሉበት አካባቢ ያለ አሽከርካሪው ቆሞ መገኘቱም ታውቋል። የተነሱት ከኢትዮጵያ መሆኑን ለአሜሪካ ድምፅ ስዋሂሊ አገልግሎት የተናገረ አንድ በሕይወት የተረፈና ሆስፒታል የሚገኝ ተሳፋሪ የተጫኑበት ተሽከርካሪ የተጨናነቀና እንደነበርም አየር በውስጡ እንዳልነበር አመልክቷል። ፖሊስ ሁኔታውን እያጣራ መሆኑን አስታውቋል። ተከታትለን እንዘግባለን።
ኤርትራ በአሰብና በአዲስ አበባ መካከል ያለውን ወደ ኢትዮጵያ የሚያስገባውን ድንበር መክፈቷን ቡሬ የሚገኙ ኢትዮጵያውያን ዛሬ ለቪኦኤ ተናግረዋል። ኤርትራ በዚህ ዓመት የተከፈቱትንና ወደ ኢትዮጵያ የሚያስገቡትን 2 ድንበሮች ዘግታ ብትቆይም የምስራቁ ድንበር ግን እንደተከፈተ ነበር የቆየው። ከኤርትራ ጋር የሚዋሰነው የትግራይ ክልል አስተዳደር ቃል አቀባይ ሊያ ካሳ ለሮይተርስ ዜና አውታር እንደገለጡት ኢትዮጵያውያንና ከዛላምበሳና ከራማ ወደ ኤርትራ የሚያመሩ የኢትዮጵያ ታርጋ ያላቸው ተሽከርካሪዎች ካለፈው ሳምንት ጀምሮ ፈቃድ ይጠየቁ ነበር። እገዳውም በኤርትራ በኩል ብቻ ነበር ያሉት ሊያ፣ ቀደም ሲል ግን አንዳችም ማስታወቂያ አልሰማንም ብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በስልክ መልስ ተጠይቀው አልመለሱም፣ ግን በጃፓን ለኤርትራ አምባሳደር የተደረገውን ጥሪ ሲመልሱ ፈቃድ የሚጠየቀው የኤርትራ ዜግነት ላላቸው ብቻ ነው ብለዋል። በሮይተርስ ዘገባ መሰረት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይም የተዘጋ ድንበር ስለመኖሩ የምናውቀው ነገር የለም ሲሉ ባለፈው ሐሙስ ለጋዜጠኞች ተናግረዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ የመንግስት መስሪያ ቤቶች በያዝነው ሳምንት በአብዛኛው በከፊል ተዘግተው ይቆያሉ። ምናልባትም ከዚያ በላይ ለተራዘሙ ቀናት እንደተዘጉ ሳይቆዩ አይቀሩም ተብሎ ነው የሚገመተው። ለዚህም ምክንያቱ ለፌዴራሉ መንግስት የሚመደበውን ወጪ አስመልክቶ በዋይት ሀውስ እና በምክር ቤት አባላት መካከል የሚካሄደው ድርድር እልባት ሳያገኝ በመቅረቱ ነው። የአሜሪካ ድምጽ ዘጋቢ ማይክል ቦማን እንዳቀረበው አሁን ችግሩ ያለው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ እና በሜክሲኮ ድንበር መካከል የግንብ አጥር ማቆም በሚፈልጉበት አካባቢ ሌላ ሁለተኛ ህጻን ልጅ ባለፈው ሳምንት በድንበር ተከላካዮች እጅ ሳለ ህይወቱ በማለፉ ነው። አድማጮች የዚህን ዝርዝር ትስታ ብላችሁ ታቀርበዋለች።
ዋሽንግተን ወደ 2019 ዓ.ም የምትሸጋገረው የመንግስቱ መስሪያ ቤቶች በከፊል በተዘጉበትና በድርድር የመከፈታቸው ጉዳይ ምንም ፍንጭ ባልፈነጠቀበት ሁኔታ ነው። ማይክ መልቨኒ የአስተዳደርና በጀት ቢሮ ዳይሬክተር ያስረዳሉ።
ያ ነው የሚሆነው። ውይይቶች አይደረጉም። ድርድሮቹ ተቋርጠዋል። ስለዚህ የመስሪያ ቤቶቹ መዘጋት ይቀጥላል።
የፊታችን ሐሙስ ታህሳስ 5 ቀን ዴሞክራቶች የተወካይ ምክር ቤቱን ሲቆጣጠሩ አንዳንድ እንቅስቃሴዎች ይደረጋሉ ተብሎ ይጠበቃል። ዴሞክራቱ አዲሱ ተመራጭ ተወካይ ጆን ንጉስ ያስረዳሉ።
We will not only swiftly pass legislation to reopen government.
የመንግስቱ መስሪያ ቤቶች እንዲከፈቱ የሚያስችሉ ህጎችን ፈጥነን ማሳለፍ ብቻ ሳይሆን ኃላፊነቱ የመንግስት መሆኑንም እናረጋግጣለን።
የዴሞክራቲክ ፓርቲው የሚያቀርበው የመንግስት በጀት በአጠቃላይ የድንበር ጥበቃን ወጪ የሚያሳድግ እንደሚሆን ቢጠበቅም ለግንቡ ማሰሪያ የሚውል ገንዘብ መኖሩን ግን አይገልጽም። ፕሬዚደንት ትራምፕ ግን ጫና የማሳደሩን ዘመቻ በትዊተር አማካይነት ጨምረው እንዲያውም ለግንቡ ስራ ማስጨረሻ ዴሞክራቶች ገንዘብ ካልሰጡን በቀር መላ ደቡባዊ ድንበሩን እዘጋለሁ ሲሉ ዝተዋል። ዴሞክራቶች በዚህ የፕሬዝደንቱ ማስፈራሪያ እንደማይበገሩና በአቋማቸው እንደሚጸኑ አስረድተዋል። የተወካዮች ምክር ቤት አባል ዴሞክራቱ ሐኪም ጄፈርስ ከኤቢሲ ዲስ ዊክ የቴሌቪዥን ፕሮግራም ጋር ባደረጉ ቃለ ምልልስ አብራርተዋል።
This is the same president who repeatedly promised the American people that Mexico
እኚሁ ፕሬዝዳንት ናቸው። መገንባት ላቀዱት የድንበር ላይ ግንብ ወጪውን የምትሸፍነው ሜክሲኮ ትሆናለች ሲሉ ለአሜሪካ ሕዝብ ደጋግመው ቃል የገቡት አሁን ዙረው ከአሜሪካ ግብር ከፋይ ሕዝብ 5 ቢሊዮን ዶላር ወስደው ምንም ጠቀሜታ ለሌለው ጉዳይ ማጥፋት ይፈልጋሉ።
በዋሽንግተን የፖለቲካው ሽኩቻ በበረታ በአሁኑ ሰዓት ድንበሩ ላይ ሌላ የጓቲማላ ስደተኛ ሕፃን ሕይወት ማለፉ ትኩረት ስቧል። ፕሬዚደንት ትራምፕ በድንበሩ ላይ ግንብ ተሰርቶ ቢሆን ኖሮ ፍልሰተኞች አደገኛውን ጉዞ ባልሞከሩ ነበር ሲሉ ለህፃኑ ህልፈት ዴሞክራቶችን ይከሳሉ።
አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ስርጭታችን በ22፣ 25 እና 30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው ዝግጅት እናልፋለን፣ ወደ አብይ ርዕስ። ከዛ በፊት ግን ቆየት ብሎ የሚቀርቡ መሰናዶች አሉ። አንዱን እናስቀምስ።
የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር ግልጽ ነው። እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለው የተሰበሰበው መረጃ ተመልክቶ ከየት እንደመጣ፣ ከአውሮፓ ስንት ተሰጠ፣ ከአሜሪካ፣ ከአሜሪካን ግዛቶች ውስጥ ማን ነው የሰጠው የሚለውን እራሱ አይቶት እንዲገነዘብ።
ኢትዮጵያን ዳያስፖራ ትረስት ፈንድ በሚለው እንግሊዝኛ መጠሪያው የሚታወቀው ባላደራ ቦርድ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያምን ድምፅ ነው የሰማችሁት። ቡድናቸው ለኢትዮጵያ $1 በአንድ ቀን በሚል በያዘው ዘመቻ $1.5 ሚሊዮን መድረሱን ያመለከቱበት ነው። ባለፈው በዝርዝሩ በሁለተኛው አጋማሽ እናቀርባለን። አሁን የዕለቱን አቢይ ርዕስ
በአጭር ጊዜ ውስጥ ወን ይሆናል በተባለው ግዙፍ ፓርቲ ለመዋሃድ ሰማያዊ ፓርቲ የራሱን ግምገማ ሰሞኑን ይፋ አድርጓል። አዲሱን ፓርቲ ለማደራጀት የሶስት ወራት መርሃ ግብር መውጣቱም ታውቋል። መለስካቸው አማ ዝርዝሩን ልኮልናል።
ሰማያዊ ፓርቲ አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ኢዴፓና የአንድነት ለዲሞክራሲና ለፍትህ የቅድሞ መሪዎች በውህደት እንደሚመሰረቱት ለታቀደው ድርጅት የመጀመሪያውን እርምጃ እንደወሰደ ሰማያዊ ፓርቲ አስታወቀ። ፓርቲው ትናንት ባካሄደው ጠቅላላ ጉባኤ ባስተላለፈው ባለ 6 ነጥብ ውሳኔ እንዳብራራው የፓርቲውን ስም አርማና ሰነዶችን ለታሪክ በማስቀመጥ ራሱን በማክሰም ያለምንም ቅድመ ሁኔታ የቀጣዩን ውህድ ግዙፍ ሀገራዊ የአንድነት ኃይል ለመሆን ጉባኤው በአብላጫ ድምፅ ወስኗል ብለዋል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለዚህ ወደፊት ለሚመሰረተው ፓርቲ ተነሳሽነቱን የሚወስዱት ኃይሎች ሁሉ ማድረግ አለባቸው ያሉትንም ጠቁመዋል።
በጥቂት ወራት ውስጥ የሚመሰረተው ሀገር አቀፍ ፓርቲ የሁሉም ቤት ይሆን ዘንድ የብዙ ግለሰቦችና ስብስቦች ፍላጎት መቅሰም ይኖርበታል። ሰማያዊ ለዚህ ተነሳሽነቱን በመውሰዱ የተሰማኝን ክብር ስገልጽ በታላቅ ደስታ ነው። ይህንን ፕሮጀክት ከያዝኩት ቀን ጀምሮ ብዙ ውጣ ውረዶችን ባሉ የውሳኔ ሀሳቡ ጠረጴዛ ላይ በመጣ ጊዜ በስራ አስፈጻሚ ኮሚቴ በሙሉ ድምፅ፣ በብሔራዊ ምክር ቤት በሙሉ ስምምነት፣ በጠቅላላ ጉባኤ በአብላጫ ድምፅ በመጽደቅ ሰማያዊ ታሪኩን በደማቁ ጽፏል።
አቶ የሸዋስ አክለውም በዛሬቱ ኢትዮጵያ የፓርቲ ፖለቲካ ለውጥ እንደሚያስፈልገውና አገራዊ ፖለቲካ ተግዳሮቶች ናቸው ያሏቸውንም አውስተዋል።
ዛሬ ኢትዮጵያና የኢትዮጵያ ፖለቲካ በለውጥና በሽግግር ላይ ይገኛሉ። እስካሁን የቆየንበት የለውጥ ጥያቄና የእምቢተኝነት ትግል አማራጭ ወደ ማቅረብና በነጻና ገለልተኛ ምርጫ አሸናፊ ሆኖ መውጣትን የሚጠይቅበት ወቅት ላይ እንገኛለን። በእኔ እምነት ሁለት ሀገራዊ ፈታኝ ሁኔታዎች ከፊታችን ተጋርጠዋል። የመጀመሪያው እየጨመረ የመጣው የስራ አጥነት ሲሆን ሁለተኛው ህወሓት ኢህአዴግ የተከለውና የኮተኮተው የጎሳ ፖለቲካ ነው። እነዚህ ሁለት ፈተናዎች ለመቅረፍ ማህበራዊ ፍትህን ማስፈን የሚያስችል በዜግነት ላይ የተመሰረተ ሀገር አቀፍ የፖለቲካ ፓርቲ እውን ለማድረግ ወቅቱ አሁን ነው እንላለን።
ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ወቅት ከተገኙት የተለያዩ ፖለቲካ ድርጅቶች መሪዎች መካከል የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም ፓርቲው ለወሰደው እርምጃ አድናቆታቸውን ገልጸው ነበረ።
ከታች ወደ ላይ ለሚገነባ ዴሞክራሲያዊ የሆነ የመጀመሪያው አንድ ትልቅ ጠንካራ ድርጅት የመጀመሪያው እርምጃ መውሳጅ በመሆናችሁ በአሜሪካን ሀገር ዴሞክራሲ የመሰረቱት ትልልቅ ሰዎች የአሜሪካ የዴሞክራሲ አባቶች እንደተባሉ ሁሉ እናንተ ድርጅትና አባላትም በታሪክ የኢትዮጵያ ዴሞክራሲ አባቶች ተብላችሁ እንደምትታወቁ።
ይህን ውህድ ፓርቲ ያዋቅሩታል ተብለው ከሚጠበቁት ፓርቲዎች አንዱ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደም በሥነ ሥርዓቱ ላይ ተገኝቶ ነበረ። ዶክተር ጫኔ ከበደ የሰማያዊ ፓርቲ እርምጃ ለድርጅታቸው መልካም አርአያ እንደሆነም ተናግረዋል።
ለውጡ በእኔ እይታ ሶስተኛው ምዕራፍ ላይ ነው ያለ ነው። ይህንን ሶስተኛ ምዕራፍ በታሪክ ማዛባት፣ መቀልበስ፣ ሌላ አመለካከት ይዞ ሌሎች የሚሰሩትን ስራ ማበላሸት በፍጹም የተሳሳተ በመሆኑ በእውነት የሰማያዊ ፓርቲ አባላት ዛሬ ያደረጋችሁት ውሳኔ ለእኔም ጠቅላላ ጉባኤ ውሳኔ መነሻ ታሪክ እንደሚሆነኝ ትርክቱን ወደዛ ምጃው እንደምንሻገር በዚህ አጋጣሚ ገልጽላችኋለሁ።
ከቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አባላት መካከል አቶ አንዱዓለም አራጌ ያተኮሩት በአጠቃላዩ በሀገሪቱ የፖለቲካ ሁኔታ ላይ ነበረ።
አሁን አዲስ ፍኖተ ካርታ ያስፈልገናል ብዬ አስባለሁ። ያ አዲስ ፍኖተ ካርታ ደግሞ ዛሬ ተጀምሯል። ቀደም ሲል አርበኞች ግንቦት ሰባት፣ ሰማያዊ ፓርቲ፣ ኢዴፓም ሌሎችም እንዲሁ ጥረት ስናደርግ የቆየ ነው። ያንን ባህል የፖለቲካ ባህላችን የተበላሸ ንጣፍ ለመቀየር ነበር። አሁን አንድ እርምጃ ወደፊት መጥተናል። ከዚህ በላይ ደግሞ ግን ማደግ ይገባዋል። ኢትዮጵያን የሚያክል ሀገር ባልዘመነ ፖለቲካ፣ ባልተለወጠ የፖለቲካ ባህል የትም ልናደርሳት አንችልም። ስለዚህ ፖለቲካችን መዘመን አለበት ብዬ አምናለሁ። ፖለቲካችን ሲዘምን የመጀመሪያው ነገር ሌሎች ላይ ምን ጉድለት አለ ብሎ ከማየት ይልቅ እኛ ጋር ምን ይጎድላል ብለን ማየት ያለብን ይመስለኛል። በተጻራሪ ወገኖች መካከል ሁለቱም እያንዳንዳቸው ጋር ምን እንደጎደለ የሚያስቡ ከሆነ ሲገናኙ ችግሩን ለመፍታት በጣም ቀላል ነው የሚሆነው። ምክንያቱም ሁላቸውም ወደ ውስጣቸው ካዩ በኋላ መፍትሄውንም ይዘው ስለሚመጡ ነው።
ይህ ውህድ ፓርቲ እስከ መጋቢት 2011 ዓ.ም የምስረታ ስራውን እንደሚያጠናቅቅ መረጃዎች ይጠቁማሉ። ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ስነ ስርዓት በጽሑፍ እንደተገለጸው እስከ መጋቢት 30 ቀን 2011 ዓ.ም የተዋሃዱት ፓርቲዎች ጠቅላላ ጉባኤዎች ቀደም ሲል የነበራቸውን ስምና መዋቅር ሁሉም የሚያከስሙበትና ለምርጫ ቦርድ የሚያስታውቁበት ወቅት ይሆናል። በዚሁ ጊዜ ውስጥም የአዲሱ ፓርቲ መስራች ጉባኤ እንደሚደረግ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃን እናመሰግናለን ለዘገባው። ተከታዩ ቀደም ብለን በዜና ወደ ጠቀስ ነው ወደ ቴፒ ይወስድናል። በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን ነዋሪዎች ተናገሩ። የሕግ የበላይነት እንዲከበርና የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ የተያዘው ጥረት ግን አሁንም ያልተፈቱ ችግሮች አሉበት ነው የሚሉት። ለዝርዝሩ ዮናታን ዘብዲዮስ።
ራስን በራስ ማስተዳደር የማንነትና የስልጣን ይገባኛል ጥያቄዎች ወዳልተፈለገ አቅጣጫ ማምራታቸው የቴፒን ከተማ ሰላም መንሳቱ ይታወቃል። አሁን ግን ሰላሟ ተመልሷል ይላሉ የከተማው ነዋሪዎች። የቴፒ ከተማ ነዋሪ የሆኑት አቶ ታዬ በለጠ እንዳሉት በአካባቢው የነበረው ግጭት በመርገቡ ከተማው ወደ ሰላማዊ እንቅስቃሴ እየተመለሰ ነው።
እንቅስቃሴው በጣም ምርጥ ነው። እነዚህ የካሳ ክፍያዎች ምናምን ሰዎች ወደ ቀዬ ያለመመለስ ጉዳይ ትንሽ ዘገየ እንጂ ከዛ ውጭ ያ ትምህርት ቤት ሁሉም ይኸው ባጃጅ አሁንም እንቅስቃሴዎች አሉ።
የሕግ የበላይነት ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለስ ረገድ አሁንም ግን ያልተፈቱ ችግሮች እንዳሉ ነው የጠቆሙት።
ወንጀለኞች ያለመያዝ፣ ተመስክሮባቸው ውጭ ያሉ ሰዎች ያለመያዝ፣ የሕግ የበላይነት ያለመከበሩም ትንሽ ጫፍ የወጣው እንጂ እዛ ውጭ ያለው ነገር ሰው በቃ ወደ ቀድሞ ስራው ተመልሰዋል ማለት ይቻላል።
የቴፒ ከተማ ነዋሪ አቶ ሻሉ አደሎ ትምህርት ቤቶችን ጨምሮ ሌሎች ተቋማት እየተከፈቱ መሆናቸውን ገልጸዋል።
ስራዎች እንቅስቃሴ ጀምረዋል። ቢሮ ተከፍቶ ስራ ተጀምረዋል። ብዙ ነገር አለ። አሁን ወጥቶ የመግባት እንቅስቃሴዎች አሉ።
በከተማው የመንግስት የጸጥታ ኃይል ሰላም በማስከበር ስራ ላይ መሆኑን ጠቅሰው አልፎ አልፎ የጥይት ድምጽ እንደሚሰማ ተናግሯል።
ከማስከበር አንጻር ያሉ ነገሮች አሁንም ድል ናቸው። በመረጃና ማስረጃ የማጣራት ስራዎች በፊት ምርመራ ቡድን እና አቃቢ የተሰሩ ስራዎች አሁን ወደ መስመር አልገቡም። ዛሬም ቢሆን ስድቡ አልቆመም። መናሪያ ላይ አሁን ለይቶ ማንጓጠጥ አልቆመም። ከመኪና ማውረድ ስራዎች አልፎ አልፎ ይሰራሉ።
የሸካ ዞን አስተዳዳሪ አቶ የሺዋ ሰለሙ ከአራት ወራት በላይ ተቋርጦ የነበረው የመንግስት ተቋማት እየተከፈቱ መሆናቸውን አስታውቀዋል። እሳቸው የሚሉት አንጻራዊ ሰላም በዞኑና በቴፒ ከተማ ዳግም ከመታየቱ በፊት የመንግስት አካላትን ጨምሮ በዞኑ በነጻነት ተንቀሳቅሶ መስራት አይቻልም ነበር ብሏል። የከተማው ሰላማዊ እንቅስቃሴ እየተመለሰ ያለው ከህዝብ ጋር በመዋቅር ጥያቄ አመላለስና በችግሮቹ አፈታት ዙሪያ ስምምነት ላይ ከተደረሰ በኋላ መሆኑንም ገልጸዋል።
ሰላም በሌለበት ሁኔታ ጥያቄው ዲሞክራሲያዊና ሰላማዊ ሳይሆን ዲሞክራሲያዊና ሰላማዊ የሆነ አካሄድ ሳይከተል ጥያቄ መጠየቅ ራሱ ስህተት ነው። ስለዚህ ተቋማትን ዘግቶ መንገድን ዘግቶ ሰዎችን አፈናቅሎ ሌሎች ህገወጥ ተግባራት እያከናወኑ መሄድ ስህተት ስለሆነ ሰላማዊ የሆነው ጥያቄዎች መጠየቅ መንግስት የሚሰጠው ምላሽ መጠበቅ አስፈላጊ ነው በሚል መግባባት ላይ ስለተደረሰ ነው። በሂደት ክልሉ ሳይንሳዊ በሆነ መንገድ ጥናት አጥንቼ ህዝቡ ጋር ተነጋግሬ የጥያቄው ባለቤት ከታሪክ አንጻር ከህዝብ አስተሳሰርና ሁኔታ አንጻር ከአካባቢው ፖለቲካል ሁኔታ አንጻር አጥንቼ ተገቢውን ምላሽ ሰጣለሁ የሚል አሳይመንት ወስዶ ለዛ ግን ምቹ ሁኔታዎች መፈጠር አለባቸው፣ ተቋማት መከፈት አለበት፣ ስራዎች መጀመር አሉበት፣ ያለውን እየጠበቅን እንጂ ያለውን እያጠፋን የሚጠየቅ ጥያቄ ትክክል አይደለም በሚል መንገድ ነው ከዚህ ጋር መግባባት የተፈጠረው። በዚህ አይነት ሁኔታ ነው ወደ ሰላም እየተገባ ወደዚህም መንገድ እየተመጣ ያለ።
አካባቢው ሰላማዊ እንዳይሆን የማይፈልጉ ግለሰቦች እንደሚንቀሳቀሱ ተናግረው አሁንም በገጠር ቀበሌያት ችግር አለ ነው ያሉት አቶ ሽዋስ።
በተለያየ መንገድ ህዝቡንም በማሸበርም ስራ የጀመረውን አካል አሁን የመጣውን ሰላም ለማጆሻ በተለያየ መንገድ የሚንቀሳቀስ አካል ስላለ ይህንን ወደሱ በጣም ብዙ ቦታ ስላለ መቆጣጠር እና ከጸጥታ ኃይሉም ከህዝቡ አቅም በላይ እንዳይሆን ለማድረግ ተሞክሯል። አንዳንድ ለፍሻሉ አካባቢዎች ላይ በተለይ አሁን የኪ ወረዳ በጭ የሚባል አካባቢ ላይ ባለፉት ሁለት ሳምንት ውስጥ ብዙ ቤቶች ተቃጥሏል። ብዙ ሰውም ተፈናቅሏል። ውይይት እየተደረገ ነው። የህግ ማስከበር ስራም እየተሰራ ነው። ጸጥታ አካሉም ወደዛ ተንቀሳቅሶ ቁጥጥር ላይ የተነሳ ነገር ዳግም እንዳይፈጠር የማድረግ ስራ እየተሰራ ነው።
በህዝቡ ተቀባይነት ያለውና በብቃት የሚመራ አመራር እንደ አዲስ የማዋቀር ስራ እየተሰራ መሆኑም ተናግሯል። በብሔረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አቃጥለዋል፣ የመንግስት ተቋማትንም አዘግተዋል ያሏቸውን 16 ተጠርጣሪ ወንጀለኞችን በቁጥጥር ስር ማዋላቸውንም አመልክቷል።
የሚሆን የክልል ምርመራ በማደራጀት መረጃና ማስረጃ የማደራጀት ስራ ሲሰራ ቆይቷል። እስካሁን ባለው ሁኔታ 16 የሚደርሱ ተጠርጣሪዎች ወደ ህግ ቀርቧል።
በሌላ በኩል በግጭቱ ምክንያት ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ በጥር ወር የመጀመሪያ ሳምንት ማለትም ከጥር 3 እስከ 7 2011 ዓ.ም ተማሪዎችን እንደሚቀበል የሚዛን ቴፒ ዩኒቨርሲቲ ፕሬዝዳንት ዶክተር ፋርስ ደርድ ገልጸዋል። የዩኒቨርሲቲው መምህራን፣ አመራሮችና የአስተዳደር ሰራተኞች በስራቸው ላይ መሆናቸውና ተማሪዎችን ለመቀበል ዝግጁ እንደሆኑ ገልጸው ከ6000 በላይ ተማሪዎችን ዩኒቨርሲቲው እንደሚቀበል ተናግሯል። የአገር ሽማግሌዎች፣ የሃይማኖት አባቶች፣ የዩኒቨርሲቲው የቦርድ አባላትና ሰብሳቢዎች እንዲሁም የፌደራልና የክልል የመንግስት ኃላፊዎች በተገኙበት ለተማሪዎች የተለየ አቀባበል እንደሚደረግላቸውም አስተዋቋል። ባለፉት 4 ወራት የትምህርት ሰዓት ብክነትና የስነ ልቦና ጉዳት እንደደረሰባቸው ነው ፕሬዝዳንቱ የተናገሩት።
አጠቃላይ ከተማ እንቅስቃሴ ስለቆመ የሚሰራው ሰዓት ሙሉ ሌበር የሚፈልገው ባለሙያ የሚፈልገውም ከውጭ ገብቶ ስለሆነ የሚሰራው ስራችንም ተስተጓጉሎብናል። እንዲሁም ደግሞ ስነ ልቦናችንም እንዲሁ ተጎድቷል።
3 ወር ማለት እንግዲህ እንደ ኢትዮጵያ ዩኒቨርሲቲዎች አሰራር አንድ ሴሚስተር ማለት ነው እና አንድ ሴሚስተር ባክኖባቸዋል። እንዴት ነው የሚታካክሱት?
እንግዲህ የምናደርገው አንደኛ ወደፊት እንገፋለን ማለት ክረምቱንም ገፋ አድርገን የመውጫ ጊዜያቸው ይገባል። ሁለተኛ ኢንተር ሴሚስተር ብሬክ ብዙ ጊዜ ይሰጣል። እሱንም ከተማሪ ጋርም በመግባባት እናሳጠራለን። ምክንያቱም ይህን ያህል ጊዜ በጭንቀትም ቢሆን ልጁ ተማሪው አርፎ ነው ከቤቱ የሚመጣው። ስለዚህ የኢንተር ሴሚስተር ብሬኮች እንዲያድሩ እናደርጋለን። ሌላው የኢንተር ዩኒቨርሲቲ ስፖርት ፌስቲቫሎች በየጊዜው የሚካሄዱ አሉ እና በነሱ ምክንያት ብዙ ጊዜ 15 ቀናቶች የሚዘጉበት ሁኔታዎች አሉ። እኛ ግን ያንን ዘንድሮ አንዘጋም። ሌላው እንግዲህ ያሉት ጊዜያት ከመምህራንም ጋራ በመግባባት ቢያንስ ከሳምንቱ ከዊኬንዶች ቅዳሜ እንኳን ለመጠቀም የምሽትንም የመጠቀም ነገሮች እንደዚህ ኮንሰንሰስ የምናደርግባቸው የሚቻሉት ሁላ ከመምህራን ጋር ኮንሰንሰስ ለምንደርስባቸውን እንጠቀማለን። ግን የማይቀረው ግን ምንድን ነው ወደፊት ይገፋል ማለት ነው።
ከሐምሌ ወር መጨረሻ ሳምንት ጀምሮ በከተማው በነበረው ግጭት 13 ሰዎች የሞቱ ሲሆን 6200 ዜጎች ተፈናቅሏል። ከ250 በላይ ቤቶችም በእሳት መውደማቸው ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። በአገሪቱ የተጀመረው ለውጥ እንዲሳካና በታለመለት አቅጣጫ እንዲሄድ ሁሉም የበኩሉን መወጣት እንዳለበት የተቃዋሚ ፓርቲ መሪዎች ይናገራሉ። ወደ ኋላ ለመቀልበስ መሞከር ግን አገሪቱን ወደ የእርስ በርስ ጦርነት ሊያስገባ እንደሚችልም ያሳስባሉ። እስክንድር ፍሬው ነው ዝርዝሩን ይላከልን።
በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ ከፍተኛ ድጋፍ ቢያስገኝም እያጋጠሙ ያሉ ፈተናዎችም ግልጽ ናቸው። ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉ አንጋፋ የተቃዋሚ ፓርቲ መሪዎች ፈተናዎቹ አሳሳቢ መሆናቸውን ተናግረዋል። በራሱ በገዢው ፓርቲ ያደረጉ ለውጡን ሙሉ በሙሉ ያልተቀበሉ ኃይሎች መኖራቸውና ባለፉት 27 ዓመታት የተከማቹ ችግሮች ደግሞ የነዚህ ፈተናዎች ምንጭ መሆናቸውን አመልክተዋል። እነዚሁ የተቃዋሚ ፓርቲ መሪዎች እንደሚሉት በአገሪቱ እየታዩ ያሉት ግጭቶች፣ መፈናቀሎችና ሌሎች ምክሎች የፈተናዎቹ መገለጫዎች ናቸው። በየትኛውም ሀገር በሚደረግ ለውጥ ፈተናዎች ማጋጠማቸው የተለመደ መሆኑን የሚያብራሩት የመድረክ ሊቀመንበር ዶክተር መረራ ጉዲና ናቸው። እናም በኢትዮጵያ እየተካሄደ ያለው ለውጥ በጥንቃቄ ሊመራ እንደሚገባው ያሳስባሉ።
ሪፎርም እንግዲህ ዝም ብሎ ስለፈለክና አንዳንድ በበጎ ነገሮች ብቻ እያየ ሳይሆን በተለይም በስፋት ህዝቡን እያሳተፍክ ከህዝቡ ጋርም የሚያሳምን ለውጥ እርምጃዎችን እየወሰድክ ካልሄድክ በስተቀር ለሁሉም ነገሮች ክፍት ነው። ለቅልበሳም ክፍት ነው። ወደፊት ለመሄድም ክፍት ነው። ኢትዮጵያ እዛ መስቀለኛ መንገድ ላይ ናት ያለችውና እኔ አደጋው ሁሉም የፖለቲካ ኃይሎች ህወሓትን ጨምሮ ህወሓትን የሚመሩ ባለስልጣናት ጀምሮ ሁሉም የፖለቲካ ኃይሎች ሰከን ብሎ ወዳልተፈለገ አቅጣጫ ሀገሪቷ ከምትሄድ ወዳልተፈለገ አደጋ ከምንሄድ ሁሉም የራሱን ቤት ስራ የነገይቱ ኢትዮጵያ ለሁላችን ዋስትና የምትሰጥ የምትችለው ዲሞክራቲክ ኢትዮጵያ ስለሆነች ዲሞክራቲክ ኢትዮጵያ የመፍጠሩ ሁኔታ በእርጋታ በሰከነ መንገድ የመምራቱ ወሳኝ ነው። ስለዚህ አሁን ያለው መንግስት በግራም በቀኝም ወደፊትም ወደኋላም እየተጎተተ በዚህ መሃል የለውጥ ኃይሎቹ ደግሞ መናበብ የሚችሉበት ደረጃ አይደሉም። ለወደኋላ እንቀለብሳለን የሚሉት ኃይሎች አገሪቷን ወደ የእርስ በርስ ጦርነት እንዳህየዋ ተረት እንዳይሆን መጠንቀቅ አለባቸው። ለእኛ ያልሆነ ሳር ነው ምናምን ብላ እንትን እንደምትለው አይነት እንዳይሆን የተሳካ ለውጥ ለሁላችንም ያስፈልግናል።
በአገሪቱ እየተካሄደ ያለውን ለውጥ በተመለከተ በራሱ በኢህአዴግ ውስጥ ተመሳሳይ አመለካከት አለመኖሩን የሚያብራሩት ደግሞ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው።
ለውጥ መጥቷል። ለውጡ የመጣው በአንድ በኩል በህዝብ ትግል ነው፣ ሁለተኛ ደግሞ በኢህአዴግ ውስጥም ባሉ ይሄ ለውጥ ካልመጣ አጠቃላይ አገሪቱንም ድርጅቱንም ይዞ ይጠፋል ብለው የሚያስቡ ትንሽ ቀና አመለካከት ያላቸውና ወደፊት የሚያዩ ኢህአዴግ ውስጥ ያሉ ሰዎች ትግል ድምር ውጤት ነው። ይሄ ለውጥ መጥቷል። ይሄ ለውጥ ለብዙ ሚሊዮኖች ተስፋ የሆነውን ያክል ብዙ በኢህአዴግ ውስጥ የነበሩ የማይገባቸውን ስልጣንና ሀብት ሲያገኙ የነበሩ ብዙ ኃይሎች አሉ። እነኚህ ኃይሎች በሙሉ ይሄን ለውጥ እንደው ሌላው ህዝብ እንደሚደግፈው በቀና መንፈስ ይደግፉታል ማለት አይደለም። ሶ በኢህአዴግ ውስጥ በራሱ ትልቅ አንዛይት ያለ፣ ትልቅ ፍርሃት አለ፣ ትልቅ ምን ሊመጣብን ነው፣ ስልጣናችን ልናጣ ነው፣ ከስልጣን ጋር የሚገኘውን ጥቅም ልናጣ ነው የሚሉ በጣም ብዙ ኃይሎች ያሉበት ነው። ይሄ ኢህአዴግ ውስጥ ይሄ ግጭትና አለመግባባት መኖር ምንም የሚያስገርም ነገር አይደለም።
ግንባሩ መከፋፈሉንም ያሳያል።
ኦብቪየስሊ ምልህ ምን ያህሉ የቱ ጋር ቆሟል፣ ምን ያህሉ የሚለውን ነገር አናውቅም። ከስራችን የምናየው ከላይ ካሉት ከለውጥ አራማጆቹ ወደ ታች እየወረድክ ስትሄድ ለለውጡ ያለው ድጋፍ እየቀነሰ የሚሄድ በት አይነት ሁኔታ ነው ያለው። ይሄ ደግሞ አንደርስታንድ በመንግስት መዋቅሮች ውስጥ የምታያቸው ነገሮች ናቸው። ይሄ ዴሞክራሲያዊ ለውጡ ተግባራዊ እንዳይሆን በየቦታው እንቅፋት የሚፈጥሩ ሰዎች አሉ። እኔ ብዙ አይገርመኝም። ይሄ በለውጥ ሂደት ላይ ይሄ ለውጥ ችግር ያመጣብናል ብለው የሚያስቡ ሰዎች መኖራቸው የሚገርም ነገር አይደለም። ኢህአዴግ ውስጥ በሰፊው እንዲህ አይነት ኃይሎች መኖራቸው የሚገርም ነገር አይደለም። እኔ በጣም አጽንኦት ሰጥተን መሄድ ያለብን አንደኛ እነኚህም ሰዎች ማወቅ ያለባቸው ይሄ ሪቨርስ የሚደረግ ነገር አይደለም። ቢኮዝ ሪቨርስ ማድረግ
መቀልበስ ማለት
መቀልበስ ለመቀልበስ መሞከር ማለት ቅድም ያልኩህ ነው፣ የእርስ በርስ ጦርነት ውስጥ ይገባ እንደሆነ ነው እንጂ ይሄን ነገር ቀልብሶ በሰላም መኖር ይቻላል እዚህ ሀገር ውስጥ ብሎ ማሰብ አይቻልም። ሶ ሁላችንም በሰላም የምንኖርባት ሀገር እንድትመጣ ከፈለግን ይሄ ለውጡን ለማደናቀፍ የሚፈልጉ ኃይሎች አደብ እንዲገዙ ቢያንስ በፊት ሲግጡት የነበረው አይነት ነገር መጋጥ ባይችሉ በሰላም መኖር የሚችሉበት ከማህበረሰቡ ጋር እርቅ ተባብለው በሰላም መኖር የሚችሉበትን ኢንቫይሮመንት ለመፍጠር ከፍተኛ የሆነ ስሜት ያለበት ለውጥ ነው። ይህን ለውጥ ለየት የሚያደርገው እሱ ነው። እንደ በፊቱ ጥዬ የመጣሁትን ልቀጥቅጠው ልብላው የሚል አይነት ለውጥ አይደለም እየተካሄደ። አትሊስት እርቅ እያደረግን እየተስማማን ባለው ላይ እየደመርን እንሂድ የሚል የለውጥ መንፈስ ነው። የእነሱንም የሚጠቅም እንጂ የሚጎዳ ነገር አይደለም። እና በየቦታው ችግር ለመፍጠር ከመሞከር፣ በየቦታው ይሄን ነገር ወደኋላ ለመጎተትና ወደኋላ ለመመለስ ከመሞከር፣ በድሮ ፕሮፓጋንዳ ተገዝቶ አሁንም የውጭ ኃይሎች ናቸው እንጂ ያመጡብን ነው እስካሁን ስንሄድበት የነበረው ጥሩ ነው ወይም ምናምን የሚል አይነት ቅዠት ውስጥ ዝም ብሎ ከመኖር አይንን ከፈት አድርጎ ይቺ ሀገር በእኛ እድሜ እንኳን ሶስተኛ እድል ነው ያጋጠማት። በ66 ለውጥ መጥቷል፣ አበላሽተናል። በ83 ለውጥ መጥቷል፣ ተበላሽቷል። ይሄ ማበላሸት በፍጹም አፎርድ አያደርግም ይሄ ሀገር በፍጹም። ስለዚህ ይሄንን እንዴት አድርገን በጋራ ወደ ተደላደለ እውነተኛ ዴሞክራሲያዊ ስርዓት እንውሰደው በሚለው ላይ መወያየቱ ነው ለሁሉም የሚበጀው። ራስን አንድ ቅርቃር ውስጥ አስገብቶ በአካባቢው ያለውን ህዝብ የተበላው ተያዝኩ የሲጅ ሜንታሊቲ ውስጥ ከቶ የሚመጣ ጥሩ ነገር የለም። ጥሩ ነገር እናምጣ ካልን የሚሻለው ይሄ ቅድም ያልነውን አይነት የሰለጠነ ፖለቲካ የምናካሄድበትን ኢንቫይሮንመንት እንፍጠር፣ ቁጭ ብለን እንነጋገር። ወንጀል እናንትን በደል የፈጸሙ ሰዎች ካሉ በህግ የሚታየው በህግ በእርቅ የሚታየው በእርቅና በይቅርታ የሚታዩበትን መንገድ እንትንሂድ። ወደኋላ ከማሰብ የበለጠ ወደፊት የምትፈጠረውን ዴሞክራሲያዊ አገር እንዴት አድርገን በጋራ እንመስርታት በሚል ትልቅ ኃላፊነት መንቀሳቀስ ከጀመርን እንወጣዋለን። ይሄ እነሱ ግን በያዙትና ምንም ጥፋት አልጠፋም የውጭ ሰዎች መጥተው ነው እንትን ያደረጉት የበለጠ ሰውን እልህ ውስጥ የበለጠ ብስጭት ውስጥ የሚከትና ይሄንን የይቅርታና የእርቅ መንፈስ የሚያበላሽ ነው የምለው እና አይ ቲንክ እንደው በደንብ ቢያስቡበት ይሻላል።
በለውጥ ጊዜ የሚፈጠሩ የተለመዱ ችግሮች መኖራቸውን ዶክተር ብርሃኑ አስታውሰዋል። ለውጡን የሚደግፉት ኃይሎች ውጤት በፍጥነት እንዲመጣ የመፈለጋቸው ነገር በአንድ በኩል፣ ለውጡ ስጋት የሚያሳድርባቸው ያለፈው ስርዓት ተጠቃሚዎች የሚጋርጡት ፈተና ደግሞ በሌላ በኩል ለሂደቱ እንቅፋት ሊሆኑ እንደሚችሉ ነው ያብራሩት። ባለፉት 27 ዓመታት ሲከማቹ የቆዩ ችግሮችም እንደዚሁ እንቅፋት እንደሚፈጥሩ አስረድተዋል። ሌሎች ነጥቦችንም ዘርዝረዋል። ሁለቱም የተቃዋሚ ፓርቲ መሪዎች በአጽንኦት እንዳብራሩት የበለጠ አደጋ የሚፈጠረው ግን ለውጡ ወደ ኋላ ከተመለሰ ከተከለበሰ ነው። እናም ወደፊት መሄድ እንጂ ወደ ኋላ መመለስ እንደማይቻል አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ አሁን ቆየት ብለው ከሚቀርቡት የምሽቱ ቅንብሮች አንዱን እናስቀድምና ቀደም ብለን ወደ አስተዋወቅነው ዜና ዘገባ እንመለሳለን። አፍሪካ ነክ ርዕሶች። የኮንጎ ዲሞክራሲያዊ ሪፐብሊክ ለረዥም ጊዜ ሲገፋ የቆየውን ብሔራዊ ምርጫ ትላንት እሁድ ማካሄዱ ይታወቃል። የምርጫው ሂደት ታዲያ በቅንብር ጉድለት፣ በድምፅ ማጭበርበርና የምርጫ መሳሪያዎች በሚገባ የማይሰሩበት ሁኔታ ተፈጥሯል የሚል ነቀፌታ ቀርቦበታል። በፕሬዝዳንታዊ ምርጫ አብላጫ ድምፅ ያገኙት ሁለት ተወዳዳሪዎች በየበኩላቸው እንደሚያሸንፉ በእርግጠኝነት ሲናገሩ፣ የምርጫውን ሂደት የሚነቅፉ ሰዎች ግን በምርጫው ወቅት የተንጸባረቀው የቅንብር ጉድለት ገዢው የጥምረት ፓርቲ ቁጥጥሩን እንዲያጠብቅ ሲባል ሆን ተብሎ የተደረገ የእቅድ አካል ነው እንደሚሉ ለአሜሪካ ድምፅ ዘጋቢ አኒታ ፖል ከጆሃንስበርግ በላከችው ዘገባ ጠቅሳለች። ሌላዋ ዘጋቢያችን ዝላቲካ ሆክ ባቀናበረችው ዘገባ ደግሞ አገሪቱ እንደ አውሮፓውያን የዘመን አቆጣጠር በ1960 ዓ.ም ነጻ ከወጣችበት ጊዜ አንስቶ የመጀመሪያው ሰላማዊ ስልጣን ሽግግር ይሆናል ተብሎ እንደሚጠበቅም ገልጣለች። አዳነች ፍስሐዬ ሁለቱንም አጠናቅራ ለአፍሪካ ነክ ርዕሶች እንዲህ አቀናብረዋለች።
የኮንጎ ዲሞክራሲያዊ ሪፑብሊክ ምርጫ መካሄድ የነበረበት የፕሬዝደንት ጆዜፍ ካቢላ የስልጣን ጊዜ ማብቃት በነበረበት 2 ዓመታት በፊት ነበር። ይሁንና የህዝብ ቆጠራ መካሄድ አለበት በሚል ባለሥልጣኖች ለ2 ዓመታት አዘገዩት። ፌሊሻን የተባሉ መራጭ ሐሳባቸውን ገልጸዋል።
ዋናው ነገር ዛሬ የምርጫው ቀን መጥቷል። ለ2 ዓመታት ሲጠበቅ ከቆየ በኋላ ሁሉም በኃላፊነት ስሜት የሚመርጥበት ዕለት ሆኗል።
በምርጫው ሂደት ትርምስ ነበር የሚሉት ወገኖች ሆን ተብሎ የተደረገ ነገር ነው ባዮች ናቸው። በርካታ ተንታኞች በምርጫው ፍትሐዊነት ላይ ጥርጣሬ አላቸው። የደቡብ አፍሪቃ የጥሪት ጥበቃ ስራ አስኪያጅ ክላውድ ካሜባ ያብራራሉ።
የምርጫው አቀነባበርና አካሄድ ሲታይ ለትርምስ በሚያመች ሁኔታ የተሰራ ነው የሚመስለው። ይህም ለካቢላ አይጠቅምም። ከስልጣን ተሰናብተው ወደ ኋላ መለስ ብለው ሲመለከቱ የዘሩትን ውዝግብ የሚያዩ ይመስለኛል። ለብዙ ዓመታትም አብሯቸው ይኖራል።
እስካሁን ባለው ጊዜ በምርጫው አብላጫ ድምፅ ያገኙት የቀድሞ የአገር አስተዳደር ሚኒስትር ኢማኑኤል ራማዛኒ ሻዳሪና ተቃዋሚ የምክር ቤት አባል ማርቲን ፋይሉ ናቸው። ገዢውን ፓርቲ ወክለው ለፕሬዝዳንትነት የተወዳደሩት ኢማኑኤል ራማዛኒ ሻዳሪ
የኮንጎ ሕዝብ ልክ እኔ እንዳደረግኩት ሁሉ ድምፅ እንዲሰጥ ጠይቃለሁ። ምርጫው ሰላማዊ ቢሆን እንጠቀማለንና ማንኛውንም አይነት ችግር ከመፍጠር መቆጠብ ያስፈልጋል። ድሉ የኔ ነው ብዬ አስባለሁ።
ተቃዋሚውን ወገን ወክለው የተወዳደሩት የምክር ቤት አባል ማርቲን ፋዩሉ
ይህ ለእኔ ታላቅ ቀን ነው፣ ለኮንጎም ታላቅ ቀን ነው። ምክንያቱም አምባገነንነት አክትሟል። ከ20 ዓመታት በኋላ የገዢው ፓርቲ ሥልጣን አብቅቷል። የ18 ዓመታት የጆዜፍ ካቢላ መንግሥት መጨረሻ ሆኗል።
ነገር ግን ተቃዋሚዎች በተጠናከሩባቸው የሀገሪቱ ምስራቃዊ ክፍል ያሉት ቤኒና ቡቴምቦ፣ በምዕራብ ደግሞ ድምቢ ነዋሪዎች በምርጫው ከመሳተፍ ታግደዋል። የሀገሪቱ ፕሬዚደንት ጆዜፍ ካቢላ ድምፅ የሚሰጠው በኤሌክትሮኒክስ መሳሪያ በመሆኑ ኢቦላ በሽታን ሊያዛምት ይችላል በሚል ምርጫው እስከ መጋቢት ወር እንዲዘገይ ወስነዋል። የዓለም የጤና ድርጅት ጠበብት ግን ሰዎች እንዲመርጡ ለማመቻቸት ሲባል የሚቻለውን ጥንቃቄ ሁሉ ተደርጓል ብለዋል። ቤኒ ያሉት አክቲቪስቶች በበኩላቸው ሰዎች እንዲመርጡ ሲሉ የምርጫ ጣቢያዎች አዘጋጅተዋል። የምርጫ ኮሚሽን ይቀበላቸው እንደሆነ ግን አይታወቅም። በኮንጎው ምርጫ ዓለም አቀፍ ታዛቢዎች እንዲመለከቱ አልተፈቀደም። የኮንጎ ብሔራዊ ኤፒስኮፓል ኮንፈረንስ ዋና ጸሐፊ አባ ዶኔቴን ኢንሾል በምርጫው ወቅት ስለታዩት ጉድለቶች ገልጸዋል።
ታዛቢዎች
በምርጫ ጣቢያዎቹ እንዳይመለከቱ ታግደዋል የሚሉ 115 ሪፖርቶች ቀርበዋል። በምርጫ ጣቢያዎች ምስክሮች እንዳይገኙ ታግደዋል ወይም አልተካተቱም የሚሉ 96 ሌሎች ሪፖርቶችም አሉ። የማበላሸት ተግባርም ነበር፣ ስለሆነም ህዝቡ ተቆጥቷል።
አንዳንድ የምርጫ ጣቢያዎች የምርጫ መሳሪያዎች ስላልደረሱላቸው ከብዙ ሰዓታት በኋላ ነው የተከፈቱት። የምርጫ መሳሪያዎቹ ከደረሱ በኋላም ብዙዎቹ የማይሰሩ ነበሩ። የሉሙምባሺ የምርጫ ጣቢያ ኃላፊ
ለአምስት ሰዓታት ያህል የምርጫ መሳሪያ እንዲመጣልን ስንጠብቅ ቆየን። መሳሪያዎቹ ለምን እንደዘገዩ የተሰጠን ምክንያት የለም።
ናታሊያ ናሻሙከንድ የተባሉ መራጭ ደግሞ
መሳሪያዎቹ ላይ መረጃውን የሚዘግበው ካርድ ስላልነበረ መምረጥ አልቻልንም። ከንጋት አንስቶ እዚህ ውለናል። አሁን መሽቷል፣ ግን ሳንመርጥ አንሄድም። መፍትሄ ማግኘት ይኖርባቸዋል።
የምርጫው ውጤት በአንድ ሳምንት ውስጥ እንደሚታወቅ ተገልጿል።
መለስ ብለን ደግሞ ወደ ዘገባው እንመለሳለን። ይህንን የምናቀርበውን ዘገባ ቀደም ሲል ለማቅረብ እየሞከርን ነበር፣ ነገር ግን ከዘጋቢያችን ጋር የኢንተርኔት ግንኙነት የስልክ ግንኙነት እየተበላሸ ነው። ሰሞኑን በተለይ የተሻለው ነገር የለም፣ የስልክ ጉዳይ እየባሰበት ነው። ታሪኩ እንደዚህ ነው። በምዕራብ ወለጋ ዞን ጉሊሶ ወረዳ የመንግስት ወታደሮች አምስት ሰዎች ገድለው ጥቂቶቹን ደግሞ አቁስለዋል በማለት የተጎጂ ቤተሰቦችና በአካባቢው የነበሩ ሰዎች ለቪኦኤ ተናግረዋል። ቀደም ሲል እንዳልኩት የነቀምቴ ዘጋቢያችን ናኮር መልካን በስልክ መስመር ለማግኘት ጥረናል፣ አልተቻለም፣ ኢንተርኔትም አይሰራም። ነገር ግን ቀደም ሲል የላከልንን ጽሑፍ አቀናብረን እንደሚከተለው እናቀርባለን።
ባለፈው ሳምንት ታህሳስ 19 2011 ዓ.ም ዕለተ አርብ ነው ግድያው በጉሊሶ ወረዳ ኩርፌሳ ቀበሌ እንደተፈጸመ የተናገሩት ስማቸው እንዳይጠቀስ የጠየቁት ግለሰብ ሰዎቹ ያለ ምክንያት ነው የተገደሉት ይላሉ።
ወደ እስር ቤት አካባቢ አስከሬኑን ይዘው መጡ። ይህንን ብቻ ነው የምናውቀው እንጂ ሌላ አንድም የተጨበጠ የምናውቀው ነገር የለም። በሰላም ነው ከቤት የወጣው። የቀን ስራ እየሰራ የሚተዳደር በምንም ውስጥ ተሳትፎ የማያውቅ እና አስከሬኑን በአምቡላንስ ሲያመጡ ብቻ ነው ያየ ነው።
ግለሰቦቹ የዕለት ጉርሳቸውን ለመፈለግና ቤተሰባቸውን ለማስተዳደር በቀን ስራ የተሰማሩ መሆናቸውንም ገልጠዋል። እኒሁ ታዛቢ ከሞቱ ሰዎች በተጨማሪም ጥቂቶቹ መቁሰላቸውን የሚናገሩት እኚሁ ግለሰብ በአካባቢው የሚኖሩ ሰዎች ንብረትም ወድመዋል ይላሉ። ወንድማቸው የመንግስት ታጣቂ በተኮሰው ጥይት መሞቱን የሚናገሩት ስማቸውን መጥቀስ ያልፈለጉ ሌላ ግለሰብ ወንድማቸው ለስራ ወጥተው አስከሬናቸው ወደ ቤት እንደተመለሰ ያስረዳሉ።
አንደኛ ይሄ መሆን የሌለበት ነገር ነው። ከተጋጨም ችግር ከፈጠረው ቡድን ይጋጫል እንጂ ሰላማዊ ህዝብ መሞቱ፣ የሰላማዊ ህዝብ ንብረት መጎዳቱ ትክክል እንዳልሆነ ነው እየተሰማን ያለው። ለዚህ ደግሞ መንግስት ጉዳዩን አይቶ መልስ መስጠት አለበት። እንደ ወረዳ ከዞን አስተዳደር ጋር ውይይት ተደርጎ ለነዚህ ለተጎዱ ሰዎች እርዳታ የሚደረግበት መንገድን ለማበጀት እየተሰራ ነው።
የወረዳው የጸጥታና የአስተዳደር ጽህፈት ቤት ኃላፊ አቶ ሂካ በቀለ የመንግስት መከላከያ ሰራዊት የአምስት ሰዎች ህይወት መጥፋት ምክንያት መሆኑን ድርጊቱ በጣም እንዳሳዘናቸው ገልጠዋል። የንጹሐን ህይወት በከንቱ መጥፋቱንና ንብረት መውደሙን አጥብቀው እንደሚያወግዙ ገልጠው ለበላይ አካል ከማሳወቅ ውጪ ምንም የሚያደርጉት ነገር እንደሌለ ይናገራሉ። ለተጎጂ ቤተሰቦች ያላቸውን መልእክትም እንዲህ አሰምተዋል። በሌላ በኩል ባለፈው ሳምንት በጊምቢ ከተማ የተከፈተው የኦነግ ጽህፈት ቤት ትላንት በመንግስት ታጣቂዎች መሰበሩንና የስራ ዶክመንቶች ወይም ሰነዶች መወሰዳቸውን የጽህፈት ቤቱ የማስታወቂያ ባለሙያ አቶ ቱምሳ ተናግረዋል። በተጨማሪም የጽህፈት ቤቱ ሰራተኛ መታሰሩን ለአሜሪካ ድምፅ ገልጠዋል። በዚህ በጉሊሶ ወረዳ በመንግስት አጣቂዎች የተፈጸመ ስለተባለው በደል ከዞኑ አስተዳደርና የአካባቢው ኮማንድ ፖስት ማብራሪያ ብንጠይቅም በስብሰባው ምክንያት ልናገኛቸው አልቻልንም ሲል ናኮር መልካ ዘገባውን አድርሶናል። ተከታትሎም ይዘግባል።
በድጋሚ ናኮርን እናመሰግናለን። አሉላ፣ ናኮርን በስልክ ማግኘት ብንችል ኖሮ ጽሁፉን ቀደም ብሎ መላኩ በጀን፣ ይህን ኢንተርኔት መዝጋት ቢቀር ግን ደግሞ ስራችን የተቃና ያደርገው ነበር። ለማንኛውም ናኮር በድጋሚ እናመሰግናለን።
አሁን የሁለተኛው አጋማሽ ገና ድሮ ገብተናል ማለት ይቻላል። በዚህ ሰዓት
ገብተን ወጣን እኮ አሉላ፣ እንደገና ወደ ዘገባ መጣን።
አሁን
ስፖርት
የዛሬውን ስፖርት ቅንብር ያሰናዳልን የአዲስ አበባ ተባባሪ የስፖርት አዘጋጅ ገዛሀኝ ጽዮን መስቀል ነው።
በሀገር ውስጥ የእግር ኳስ ዜና ጀምራለሁ። የመርሃ ግብር መቆራረጥና ከመቼውም ጊዜ የከፋ የጎል ድርቅ የሚታይበት የኢትዮጵያ ፕሪምየር ሊግ ትናንት በአዲስ አበባና በክልል ከተሞች 6 ግጥሚያዎችን አከናውነዋል። ከ6 ግጥሚያዎች 2 ጨዋታዎች በጠባብ ውጤት ከማሸነፋቸው ውጪ 4 ጨዋታዎች ባዶ ለባዶና አንድ አቻ መጠናቀቃቸው ፕሪምየር ሊጉ ምን ያህል በጎል ድርቅ የተመታ መሆኑን አመላክቷል። እዚህ በአዲስ አበባ ስቴዲየም የምን ጊዜም ተቀናቃኞቹ ቅዱስ ጊዮርጊስና ኢትዮጵያ ቡና 90 ደቂቃ ምንም ጎል ያልተቆጠረበት ባዶ ለባዶ ተጠናቋል። በጨዋታው ሂደትም ይሄ ነው የሚባል ማራኪ እንቅስቃሴ ሳይታይ በሁለቱም በኩል በደካማ እንቅስቃሴያቸው ተጠናቋል። ጨዋታውን ለማየት የገባውን ያህል ቲኬት አልቆ ቦታ ጠቦ የተመለሰው በርካታ ሕዝብ ነበር። ከተጓጓለት ጨዋታ ይልቅ የሁለቱም ደጋፊዎች በየዞናቸው ሆነው ያሰሙት ህብረ ዝማሬ የበለጠ ትኩረት የሳበ ሆነዋል። ከጨዋታው በፊት የሰላም እናቶች ለተመልካቹና ለተጫዋቾቹ ተንበርክከው እያለቀሱ ተማጽኗቸውን ማሳየታቸው እጅግ ልብ የሚነካ ነበር። በስቴዲየም የሚቀሰቀስ ረብሻ መታየትም መደገምም የለበትም የሚል ምክርና ተማጽኗቸው ካቀረቡት የሰላም እናቶች መካከል የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚልና የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ሂሩት ይገኙበታል። በሌሎች ከተሞችም መቀሌ ላይ ሱል ሽሬ ከመቀሌ 71 ባዶ ለባዶ፣ ባህር ዳር ላይ ባህር ዳር ከተማ ከመከላከያ 1-1 ሲለያዩ፣ ሐዋሳ ላይ ሐዋሳ ከተማ በሲዳማ ቡና 1-0 ተሸንፏል። አዳማ ከተማም ደቡብ ፖሊስን እንዲሁ 1-0 አሸንፏል። የባህር ዳር ከተማና የመከላከያ አሰልጣኞች ጳውሎስ ጌታቸውና ስዩም ከበደ ስለ ጨዋታው አስተያየታቸውን አስደምጠዋል። በቅድሚያ የባህር ዳር ከተማው አሰልጣኝ ጳውሎስ ጌታቸው
ስለ ነገር ማላስብበት፣ ምክንያቱም ማንም ልጅ በጨዋታ እንደሚችልበት ያየሁበት ጨዋታ ስለሆነ ለኔ ውጤቱ ቢያስከፋኝ፣ በሌላ በጎኑ ደግሞ 25 ልጆች ዝግጁ መሆናቸውን ያየሁበት ጨዋታ ነው። ሁሉም ቲሞች ለማሸነፍ ብለው የሚመጡ አይመስለኝም። እኩል ለኩል ብለው ነው። ይሄ ለእኛ ለእኔ ክብር ነው። ምክንያቱም ከታች ከመጣ ቲም ሁልጊዜ ነጥብ ሊወሰድበት ነበር የሚፈልገው። ዛሬ ባህር ዳር ይህን ያህል ፍራቻ መደረጉ ለእኔ ደስተኛ ነኝና የቲሜን ጥንካሬ ያሳያልና በጣም በጣም ደስተኛ ነኝ።
የመከላከያው ስዩም መከበደም በበኩሉ
ፋሲል ከነማ ጋር ሜዳው ላይ እዚህ ወላይታ ዲቻ ሜዳችን ላይ ስንጫወት አሁንም ቀድሞ እየገባብን እየተነሳን ያለን እና ምን ተነስቶ ነጥብ መያዙ ጥሩ ነገር ሆኖ ሳለ በዚህ በኩል ያለን ክፍተት ግን እናስተካክላለን ብዬ አስባለሁ። ከመጀመሪያው ማቀደን የተነሳ ነው ሻምፒዮና መስመር ውስጥ መግባት አለብን። ያንን ራዕይ አድርገን የምንንቀሳቀሰው አሁን በእውነት ለመናገር ከሆነ መከላከያ ቡድን በማንኛውም የፕሪሚየር ሊግ ክለቦች በሁሉም ዘንዳ ጥሩ ተፈሪነት እንዳለ ወይንም ጥሩ ክብር እንዳለው ይሰማኛል። ይሄ ጠንክረን በመስራታችን ነው። ያለውን አጠቃላይ ነገሮች አርመን እዛ ትራክ ውስጥ ለመግባት ነው አቅደን እየተንቀሳቀስን ያለን።
የደረጃ ሰንጠረዡንና የኮከብ ጎል አግቢዎቹን ትክክለኛ ቅርጽ ለመግለጽ 16ቱም ክለቦች እኩል ጨዋታ ባለማድረጋቸው አስቸጋሪና አጠራጣሪም ይሆናል። ሆኖም ግን የተወሰኑ ቡድኖች ተስተካካይ ጨዋታዎች እንዳለ ሆኖ ኢትዮጵያ ቡናና ሐዋሳ ከተማ በ15ና በ14 ነጥብ አንደኛና ሁለተኛ ሲሆኑ ሲዳማ ቡናና ባህር ዳር ከተማም በእኩል ነጥብ ሶስተኛና አራተኛ ሆነው ተከትለዋል። መልካሙ ዜና ግን ባለፈው ሳምንትም ሆነ በዚህኛው ሳምንት በአዲስ አበባና በክልል ስቴዲየም ረብሻ ሳይከሰት በሰላም ማለፉ አስደሳች ዜና ነው። ወደፊትም ስፖርታዊ ጨዋነት በዚሁ መልኩ ይበል ይቀጥል እንላለን። ወደ ባህር ማዶ ስንሸጋገር የእንግሊዝ ፕሪሚየር ሊግ በተለመደው የቦክሲንግ ዴይ እና የበዓል ሰሞን ተደራራቢ ጨዋታዎች የተጀመረ ሲሆን ሌሎችም የአውሮፓ ሊጎች በገና በዓልና በአዲስ ዓመት እረፍት ላይ ይሰነብታሉ። በእንግሊዝ ፕሪሚየር ሊግ የመጀመሪያው ዙር ሳይሸነፍ በበላይነት ያጠናቀቀው ሊቨርፑል ከትላንት በስቲያ ቅዳሜ አርሰናልን በፍጹም የጨዋታ ብልጫ 5-1 በማሸነፍ ሁለተኛውን ዙር በድል ጀምሯል። አስፈሪዎቹ ሶስቱ የሊቨርፑል አጥቂዎች ፈርሚኒሆ፣ ኦማኒና ሳላህ ያላቸው መግባባትና መናበብ አስገራሚ ነው። በፍጹም ቅጣት ግብ ያስቆጠረው መሐመድ ሳላህ ከጎሉ አፍ ላይ ማግባት የሚችለውን ኳስ ለሳዲ ኦማኔ አቀብሎት እንዲያገባ ከማድረጉም ሌላ እሱ የቡድኑ ፍጹም ቅጣት መቺ ሆኖ የተገኘውን ፍጹም ቅጣት ለሌላው ጓደኛው ለፈርሚኒሆ እንዲመታ ለቆለት እንዲያገባ ማድረጉ የተጫዋቹን መልካም ሰብዕና አመላክቷል። የመጀመሪያዎቹን ሁለት ግሩም ድንቅ ጎሎች ያስመዘገበው ፈርሚኒሆ የተለቀቀለትን ፍጹም ቅጣት አክሎ በአንድ ጨዋታ 3 ጎል ሃትሪክ የሰራ ተጫዋች ሆኗል። ያለፉትን ተከታታይ ጨዋታዎች በድል የሰነበተው አርሴናል በቅዳሜው ምሽት በሊቨርፑል ፊት ኢምንት ሆኖ ትንሽ ሆኖ ታይቷል። የሊቨርፑልን የበላይነት የተመለከቱ የእግር ኳስ አፍቃሪዎችም ዘንድሮ ጊዜው የሊቨርፑል ነው ሲሉ ተሰምተዋል። ማንቸስተር ዩናይትድ ቦርንማውዝን 4-1፣ ማንቸስተር ሲቲ ሳውዝሃምፕተንን 3-1 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ሊቨርፑል በ54 መሪነቱን አጠናክሯል። ማንቸስተር ሲቲ በ47 ነጥብ ሁለተኛ፣ ቶተንሃምና ቼልሲ በ45ና በ43 ሶስተኛና አራተኛ ናቸው። ኮከብ ጎል አግቢነቱን የሊቨርፑሉ መሐመድ ሳላህና የአርሴናሉ ኦቢሚያንግ በእኩል 12 ጎል መሪነቱን በጋራ ይዘዋል።
ገዛኸኝ ጽዮን መስቀልን ለዘገባው እናመሰግናለን። አሁን ወደ ተከታዩ ቅንብር እንሻገር።
ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ ስም የሚታወቀው ባለ አደራ ቦርድ በውጭ አገር ከኢትዮጵያ ውጭ ማለት ነው ኢትዮጵያውያንና ትውልደ ኢትዮጵያ የሚያሰባስብ ገንዘብ ከአንድ ሚሊዮን መብለጡን ይፋ አደረገ። ቺን የመጨረሻው እንደገና ላንብባት። የሚሰበሰበው ገንዘብ ከአንድ ሚሊዮን በልጠዋል ነው። $1 በቀን በሚል ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተቋቋመው ቡድን ተስፋና ፈተናውንም ጠቁሟል። አሉላ ከበደ ለአዲሱ ዓመት ዋዜማ የአማካሪ ቦርዱን ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል።
ፕሮፌሰር አለማየሁ ገብረ ማርያም፣ በቅድሚያ እንኳን ለአውሮፓውያን አዲስ ዓመት 2019 በሰላም አደረሶ።
እንኳን አብሮ አደረሰን አሉላ። አንተንም የአሜሪካን ድምፅ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ በአዲሱ ዓመት ዋዜማ።
ፕሮፌሰር አለማየሁ፣ በሁለት ቀን መቁጠሪያዎች የምንቆጥር ሰዎች ነን እና በውጭ ሀገር ሲኖሩ ታዲያ ወደ ኢትዮጵያ ቀን መቁጠሪያ ስንመለስ ቡድናችሁ ቀደም ብለን በመግቢያችን አስተዋውቀናል፣ ኢትዮጵያን ዳያስፖራ ትረስት ፈንድ ኢትዮጵያን ለመርዳት $1 በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን $1,000,000 አልፏል። እንደውም ዛሬ ማለዳ 1,393,785 ይላል በመጨረሻ ያየሁት ቁጥር። የገሰገሰ መሆኑን ያሳያል። ፈተናና አድሎቻችሁን አለፍ አለፍ እያን እንመለከታለን። እስኪ ይንገሩን አሁን ስላላችሁበት ሁኔታ ባጭሩ።
እሺ፣ አመሰግናለሁ። ስለ ሁለት አዲስ ዓመት ማክበራችን እኔ በጣም ደስ ይለኛል። ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በስምንት ዓመት እየቀነሱ ለማውራት
ወጣት ያደርጎታል።
አዎ፣ እንግዲህ እንዳሉ ማስደሳች የሆነ ሁኔታ ላይ ነው ያለ ነው። እንደምታስታውሰው የዛሬ ሁለት ሳምንት 500,000 ብር ገና ማለፋችን ነበር እና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጼና ቅሬታ አሰሙ። ይህም ምንድን ነው? አሜሪካ መጥቼ እንኳን 50,000 ሰው ቼ መጥተው ላይኝ በጭብጨባ በሆያ ወዬ በደስታ ተቀብለኝ ነበር። ግን አሁን ከዛ እንኳን 3,000 የማይሞላ ሰው አንድ ብር ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራው እኮ 10 ጥያቄ ጠይቆ አንድ ብር እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው፣ ምናልባት አብዛኛው ልል ይችላለሁ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን ሁለት ሳምንት በማይሞላ ጊዜ ውስጥ እንግዲህ 1,000,000 ብር አገኘን ለማለት እችላለሁ። እና እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፈንድሬዘር ኢን ቺፍ እያለ ነው። በእሳቸው ድጋፍ ነው እዚህ ልንደርስ የቻለው።
ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ኃይል ውስጥ ገብተዋል። እሳቸውም
የሞራል ድጋፍ ነው የሚሰጡን እስካሁን ድረስ። ያም ድጋፍ ህዝቡን በዲያስፖራ በጣም ሊያነቃቃ ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነትና ተሰሚነት እንዳላቸው ነው ለእኛ ያረጋገጠልን። በምንም አይነት 1,000,000 ብር በሁለት ሳምንት ውስጥ ልንሰበስብ አንችልም ነበር ግን ያ መልእክት በዳያስፖራ ሲያስተጋባ ብዙን ሰው ልቡን የነካው ይመስለኛል። ምክንያቱም ማሰብ ትችላለህ 2,818 ገደማ ነበረ የዛሬ ሁለት ሳምንት፣ አሁን ከ10,700 በላይ ነው ሰው የተሳተፈው ማለት ነው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምተውም። አሁን ደግሞ እየገሰገስ ስለሆነ ምናልባት በሚቀጥሉ ሁለት ሳምንት ውስጥ ወይንም ሳያንስ 2,000,000 ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰብናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን በአሁኑ ወቅት።
መልካም። ይህ እንቅስቃሴያችሁ ብዙዎችን ኪሳቸውን ከፈታ አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ሲጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ ከዚህ ቀደም ገንዘብ ድጋፍ መዋጮዎች ብዙ እርዳታ የተደረገባቸው እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በግዛቶች በአገሮች ተከፋፍሎ ይታያል። በማፕ ላይ መታየት በሚችል ደረጃ አስቀምጣችኋል። እስኪ ስለ እሱ በመጠኑ ይግለጹልን።
ልክ ነው። እንግዲህ እኛ ከአሁንም በፊት የተናገርነው ምንድን ነው የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። የምናደርገው ነገር ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር ግልጽ ነው። እኛ ግልጽ መጽሐፍ ነን ብለን ስለምናምን ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ተሰጠ፣ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ ማለት ነው። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ፣ በሚኒሶታና በሎስ አንጀለስ ከዚህ የወጡት መዋጮዎች ስሞታ ለማሰማት ሳይሆን በመቶ ነው የሚቆጠሩት። 500 ከአንድ ቦታ 600 ምናምን ነው። ይሄ እንግዲህ ትንሽ ሰው እንዲረዳውና እንዲገነዘብ ለማለት ነው እንጂ እንግዲህ ዋሽንግተን ዲሲ 25,000 ከወጣ፣ ሎስ አንጀለስ 10,000 ከወጣ፣ ሚኒሶታ 20,000 ከወጣ ያ ሁሉ ሰው እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽና ሕሊናውንም እንዲመለከት ማለት ነው። እንደዛ በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድን ነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎችም የሚሉት ያን የነበር ገንዘብ መሰብሰብ እሳቸው መጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ የመሳሰሉትን ነገር ማድረግ የነበረባቸው ያን ነው ይባላል። ግን ያ ደግሞ እንዳይደረግ በአገሩ ሕግ እንደሚታወቀው ከአሁን በፊት ለሬኔሳንስ ዳም ለተባለው ገንዘብ ተሰብስቦ ህገ ወጥ በሆነ መንገድ የኢትዮጵያ ህዝብ 6 ሚሊዮን እንዲከፍል ተደርጓል የዛሬ 2-3 ዓመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ህጋዊ በሆነ መንገድ እና እያንዳንዷ በህግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል።
ምክንያቱም የሰው መንፈስ ተነቃቷል፣ ወደፊት እየገፋ ነው።
ስራ ለማየው የኢትዮጵያን መጪ ጊዜ እድልና ፈተናዎች ይልቁንም ኢትዮጵያን ዳያስፖራ ትረስት ፈንድ በሊቀመንበርነት የሚመሩት የአማካሪ ቦርድ የሚሰራውን ስራ ጨምሮ ካሉበት ካሊፎርኒያም ቢሆን በምስል በቪዲዮ የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ አመት ዋዜማ መልእክቶንም ለም ቡድናቸው እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ። እንግዲህ እርስዎ ወደ ኋላ ጥቂት ሰዓታት ኖት፣ አዲሱን አመት ቀድመኖት የምንገባ ይመስለኛል። ለሁሉም በድጋሚ መልካም አዲስ አመት።
እኔም አመሰግናለሁ። እንግዲህ ያው በሁለት አመት ስለምንጠቀም እንግዲህ ከአሁን በኋላ ጠቅሰኝ፣ ያው እድሜ 29 አመት ነው።
እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ፣ መልካም መልካም ቀን።
መልካም ቀን። Imagine there's no heaven.
የአዲሱ አመት ዜማ ጀምረዋል። ጃን ሊነን ኢማጂን እያለ ነው አዲሱ።
ኢማጂን አሉላ። ኒውዚላንድ፣ አውስትሬሊያ፣ ኮሪያ አካባቢ አመቱ ተጀምሯል።
አመቱ ተጀምረዋል። በልዩ
መልካም አዲስ አመት። ደህና ደሩ
ረቅ ለማት የተዋጠው ኒውዮርክ